ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ለኝ እንደምን አመሻችሁ ቋድማችቻችን ዛሬ ማክሰኞ መጋቢት 19 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ መጋቢት 19 ቀን 1211 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በቅድሚያ ዜና በማስከተልም ጅል ከተገበበት አይወጣም በሚደርስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ ከዚያም ፋኖ ከጦር ዝግጁነት ባሻገር የፖለቲካውን አመራር መልቀቅ የለበትም በሚደርስ ከአመራ ልሳን ዘነበ በቀለ የቀረበ ጽሑፍ በመጨረሻም የቃላት ጋጋታ ከንቱ መፈክሮችና ፉገራ ፖለቲካ በሚል ርዕስ በከሃማ ቱማ በቀረበ ጽሑፍ ክፍል 1 ዝግጅታችን ይተናገቃል።
ወያኔ ላይ ተላልፎ የነበረውን የሽብርተኝነት ፍረጃ መሰረዙ ከፍተኛ ተቃውሞ ገጥሞታል። ውሳኔው ሀገሪቱን ወደ ለየለት ቀውስ የሚያስገባና ሉዓላዊነቷን የሚፈታተን ሲሆን ባገዛዙ የግለኝነት እሳቤ ላይ የተመሰረተ እንደሆነ ታውቋል። አገሪቱ በተወሳሰበ ችግር ውስጥ ባለችበት ሁኔታና የፖለቲካ መረጋጋትና የዜጎች ደህንነት በጣም አሳሳቢ ሁኔታ ላይ ተደረሰበት ባሁን ወቅት ወያኔ ላይ የተጣለውን የአሸባሪነት ውሳኔ አንስቶ ድርጅቱን ወደ ፖለቲካ ፍራአቱ ማስገባት አዳገው ከፍ ያለ ነው። የግብር ልጁ አገዛዙ ዛሬም የግብር አባቱን የጣለበትን የሽብርተኝነት ድንጋጌ በማንሳት ወደ ፓርላማ በመምጣትና ሙሉ በሙሉ እጁን ጣልቃ እንዲያስገባ በማድረግ የአማራን አጽመረስ አሳልፎ ለመስጠት ዝግጅቱን አጠናቋል። የወያኔ ትጥቅ ሙሉ በሙሉ ባልተፈታበት የሽግግር መንግስቱ መቋቋሙ ባልተረጋገጠበት ለተፈጸሙ ጥቃቶችና ወንጀሎች ተጠያቂነት በሌለበት መከላከያ ሰራዊት አካባቢውን ሙሉ በሙሉ ባልተቆጣጠረበት ሁኔታ ቡድኑ ከአሸባሪነት ፍረጃ ለመሰረዝ የተሰጠው ውሳኔ አግባብነት የሌለው ነው ሲሉ በርካታ ኢትዮጵያውያን ተቃውመዋል። ወያኔን ከሽብርተኝነት መሰረዝ ዳግም ለሀገርና ለህዝብ ስጋት መሆን የሚችልበትን እድል መስጠት ነው የሚሉት ዜጎች ውሳኔው ሀገሪቱን ወደ ለየለት ሀገራዊ ቀውስ የሚያስገባና ሉዓላዊነቷን የሚፈታተን ነው ሲሉም ተችተዋል። ወያኔ ከሽብርተኝነትና ከጦርነት ፖለቲካ የመስራት ባህሪው ባልተቀየረበት ሁኔታ ድርጅቱን ከሽብርተኝነት መሰረዝ ትልቅ ታሪካዊ ስህተት ነው። ወያኔ ተጥቅ ባልፈታበት ይልቁንም አዲስ የታጣቂዎች ምልምልና ስልጣና ያደረገ ለጦርነት እየተዘጋጀ ባለበት ሁኔታ ቡድኑን ከሽብርተኝነት መዝገብ መሰረዝ ኃላፊነት የጎደለው ጭፍን የውርድንብር ጉዞ ብለውታል። ፈጽመው በሀገር ሉዓላዊነትና ኢኮኖሚ ላይ ከባድ ወንጀል ፈጽመው ሲያበጁ ሁሉንም ነገር እንዳልተፈጠረ ረስቶ ቡድኑን ከሽብርተኝነት መዝገብ መፋቅና የወንጀል ፈጻሚዎችን ነጻ ማድረግ ከባድ ሌላ ቢስነትና ኃላፊነት የጎደለው ውሳኔ ነው። ቡድኑ ዛሬም ነገም ከወንጀል ተግባሩ የሚታቀብ እንዳልሆነ ዛሬ ድረስ ከሚሰራቸው ስራዎች መርዳት እየተቻለ በምክር ቤቱ አባላትም ሆነ በአገዛዙ የተሰጠው ውሳኔ በእጅጉ የሚያሳዝን ነው በማለት ምሁራን ነቀፌታቸውን ቀጥለዋል። ላለፉት 4 ዓመታት ዜጎች ለዘመናት ከኖሩበትና ሀብትና ንብረት ካፈሩበት ቀያቸው እየተፈናቀሉ በገንዘብ አገራቸው እንዳሸዋ እየተበተኑ ይገኛል። የሚያስገርመው ደግሞ አብዛኞቹ መፈናቀሎች ውድመቶች የሚፈጸሙት በፖለቲከኞች ወረዳና ዞን አመራሮች ብሎም ሽከፋን በጸጥታይሎች ድጋፍና ትብብር መሆኑ ነው። ይህ ተራ አልባልታ ሳይሆን ታገዛዙ እየተከናወነ ሲሆን መሪ ተዋናዩ ደግሞ ይህን ሁሉ ያፈናቀሉና የገደሉ እንዲሁም ደግሞ በረሃብና በጥም እንዲሰቃይ ያደረጉት ያገዛዙ ካድሮች ፊት ለፊት እየመሩ እንደሆነ ታውቋል። በእነዚህ አፈናቃይ ፖለቲከኞችና ያገዛዙ ካድሮች ላይ እስከዛሬ ስለተወሰደው ጋር እርምጃ ግን በግልጽ የሚታወቅ ነገር የለም። ህጋዊ እርምጃ የሚባለው ደግሞ ህዝባዊ ፍርድ ሲሆን ይህም በአመጽና በእንቢተኝነት የሚገለጽ ነው። ነገር ግን በጋድ እንዳስተዋል ነው ከዚሁ ወደ ጊዜ ከቀያቸው የሚፈናቀሉ ዜጎች ቁጥር በእጅጉ እያሻቀበ መጥቷል። አደገኛ የዘረኝነት ፖለቲካ ከዕለት ወደ ዕለት እየተባባሰ እንጂ እየተሻሻለ አላየነው። አሁን ከሰሞኑ ደግሞ ፖለቲካና ዘረኝነት በቀጥታ ሃይማኖት ውስጥ ገብተው ቢበጠብጡና እሳት ሲያቀጣጥሉ በጋድ አስተውለናል። ብዙ ሺህ ዜጎችን አፈናቅሎ 5 ወይም 6 አመት ወህኒ ቤት ሲቀለብ ከርሞ ወጣ ባለስልጣን ግን ከፈጸመው አስከፊ ወንጀል አንጻር ተቀጣለ ማለት ማያስደፍርም። አሁንም የዜጎች ግድያና ማፈናቀል ተባብሶ ቀጥሏል። በሰላማዊ ዜጎች ላይ ማንነት ተኮር ጥቃት መፈጸምና ሀብት ንብረታቸውን አውድሞ ማፈናቀል በሀገሪቱ ትልቁ ወንጀል ሆኖ መደንገግ አለበት። ከፍተኛ የህግ ቅጣት የሚያስቀጣ ያለበለዚያ ግን የዘረኝነት ደዌ የተጠናወታቸው አክራሪ ፖለቲከኞችና ካድሮች ዜጎችን ለሞትና መፈናቀል እንዲሁም ለሰቆቃ መዳረጉ የዳረጉ መቀጠላቸው ሳይታለም የተፈታ ነው። ይሄ ደግሞ የማታ ማታ ህዝብን መበታተኑ ሀገርን ማፍረሱን አይቀርም። ሌላ በኩል አገዛዙ በሃይማኖት ጉዳይ ጣልቃ ሲገባ ምን ሊፈጠር እንደሚችል ከሰሞኑ በጋራ አይተናል። በአንድ ሳምንት አገሪቱ ምስቅልቅሏ ወጥቷል። ከቤተክርስቲያኗ ፈንግጠው የወጡ አባቶች በጸጥታይሎች በመሳሪያ ታጅበው ቤተ እምነቶችን በኃይል ለመቆጣጠር ሲሞክሩ ከምዕመናን ጋር ተፈጥሮ ዜጎች ለሞት ተዳርገዋል። አካራቸው ጎድሏል፣ ተዋክቧል፣ ታስረዋል። መንግስት አልባ ሀገር መሆኗም በግልጽ አስመስክራለች። በኢትዮጵያ ከሚመረተው ኤሌክትሪክ ኃይል አብዛኛው ጥቅም ላይ እየዋለ አለመሆኑ ቅሬታ አስነሳ። ኢትዮጵያ በአሁኑ ጊዜ ማመንጨት አቅሟ ከ5200 ሜጋዋት በላይ የደረሰ ቢሆንም የተጠቀመች ያለው የኃይል አቅርቦት ግን ከ1700 ሜጋዋት የዘለለ አይደለም። የሚመነጨውን ኃይል መሸከም የሚችልና ወደ እያንዳንዱ ደንበኛ የሚያደርስ መሰረተ ልማት አለመዘርጋቱ የምታመነጨውን ኤሌክትሪክ ኃይል እንዳትጠቀም አድርጓታል። የችግሩ መንስኤም ኃይል ለማመንጨት የሚሰጠውን ትኩረት ያህል ኃይልን ተደራሽ ለማድረግ የሚሰጠው ትኩረት አነስተኛ በመሆኑ ነው። የኢትዮጵያ ኤሌክትሪክ ኃይል በቂ ኃይል እያመነጨ ቢሆንም የኃይል ማከፋፈያ ጣቢያዎች ቁጥር ግንባታ አነስተኛ በመሆኑ ተደራሽነቱ ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። በአገዛዙ ኃይሎች የመከላከያ ጄኔራሎች ከምስራቅ አማራ ፋኖ ጋር ለመነጋገር ከሁለት ቀን በፊት በወልዲያ ከተማ መግባታቸው ይታወቃል። በዚህም የምስራቅ አማራ ፋኖ ሰብሳቢና በርካታ ቁጥር ያላቸው የፋኖ አባላት በመድረኩ የተገኙ በመሆናቸው የውስጥ መረጃ ምንጮች ጠቁመዋል። አገዛዙን ወክለው የምስራቅ አማራ ፋኖን ትጥቅ በማግባባት እናስፈታለን ብለው ወደ ወልዲያ የገቡት ካድሬና የመከላከያ ጄኔራሎች የምስራቅ አማራ ፋኖ ከፍተኛ የሆነ ተቃውሞ የገጠማቸው ሲሆን ከተቃውሞ አልፎ ከፍተኛ ውጥረት ነግሶ መዋሉም ተሰምቷል። በመጨረሻም ከሰዓታት እልህ አስጨራሽ ክርክር በኋላ የአማራ የቁርጥ ቀን ልጆች እንኳን ትጥቁን ቀበቶን የሚፈታ አንድም ፋኖ የለም በማለት መድረኩን በከፍተኛ ቁጭትና እልህ ጥለው መውጣታቸው ታውቋል። በማግባባት ትጥቅ አስፈታለሁ ያለው የኦዴድ መራሽ የብልጽግና አገዛዝ በኃይል ለማስፈታት ከፍተኛ ቁጥር ያለውና ከባድ መሳሪያ የታጠቀ የመከላከያ ሰራዊት አባላትን ወደ ከተማዋ እያስገባ መሆኑም ታውቋል። በአራቱ አቅጣጫ የምትገኙ አማራ ፋኖ አባላት የአማራ ወጣቶችና ታጋዮች በምስራቅ አማራ ፋኖ የተቀጣው የትጥቅ ማስፈታት እንቅስቃሴ በአማራ ህዝብ የተቃጣ ጥቃት መሆኑን ተረድታችሁ አይናችሁን እንድትገልጹና ለትግል እንድትዘጋጁ መልእክታችን እናስተላልፋለን ሲሉ የአማራ ወጣቶች ማህበር በአርማጭሆ መልእክት አስተላልፈዋል። በትላንትናው ዕለት ቄስ በመከላከያና ፌደራል ፖሊስ ታጅቦ ከጎጃም ወደ አዲስ አበባ ሲጓጓዝ መዋሉ ተገለጸ። አማራዎች በማንነታቸው ምክንያት ሲጨፈጨፉ ባልሰማና ባላየ የሚያልፈው አገዛዙ ቀለብ ሥራዊት የአማራ ቄስን ለመውሰድ ሲሆን ግን ከባድ መሳሪያ ታጥቆ መጥቷል። ዓላማው ግልጽ ነው፣ የአማራን የምግብ ክምችት በመቀነስ ወይንም ወደ ራሳቸው ወስደው በመከዘን በቅርቡ ከአማራ ጋር በሚደረገው ጦርነት አማራን በምግብ እጥረት በማዳከም አሸናፊነትን ለመቀዳጀት የተነደፈ የትጥቅ ስልት ነው ተብሏል። በዚህም የአማራ አካባቢ አርሶ አደር ከፍተኛ ቅሬታ ውስጥ ገብቷል። በመሆኑም በዚህ ማህበረሰብ ወቅት ደግሞ ማዳበሪያ አንሰጣችሁም የሚልና በርካታ የካድሬዎች ማፈናቀልና ስድብ እንዲሁም ደግሞ ማንገራገር ወደ እስር ቤት የማስገባት ሂደትም እንደተጀመረ ተጠቁሟል። የዕለቱ ዜና በዚህ አበቃ።
የማክሰኞ መጋቢት 19 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ጅል ከተገበበት አይወጣም። በውድና በፈቃዱማ መቼም አይታሰብ ተጎትቶና በግድ ካልሆነ። አገራችንን ለከፋ ስቃይ የዳረጉ አጠባቦች በህዝብ ትግልና ቁርጣ መስካሎነ ሌላ ቤተ መንግስት ይገነባሉ እንጂ ህዝብ ጠልቶናል ብለው አይወርዱም። ለዘላለም ፕሬዝዳንት ብለው ራሳቸውን የሚያስመርጡ ማሪዎች በአፍሪካ ብዙ ነበሩ። የካሜሩኑ ፖል ቢያ፣ የኡጋንዳው ዩሪ ሙሴቪኒ ዛሬም ምሳሌ ናቸው። የሱዳኑ በሺር፣ የኬንያው አራፍ ሞይ የእድሜ ልክ ሊሆኑ ፈልገው አልተሳካላቸውም። ቀውሳቸው ቢበዛም ቀጣይነን ብለው ውድቀታቸው ድንገተኛ ሲሆንባቸው የሚቆዩም እንዳሉ አይተናል። ወያኔን ያህድ እንኳ ብንቆይ ብለው የዘንድሮቹ ጠባቦች እብሪት በሚያመጣው መታወር ቀውሳቸውን አናይም ብለው በላይ በላዩ በህዝብ ላይ ግፋቸውን እየጫኑም ናቸው። ስንዴ ለውጭ ንግድ አቀረብ፣ መብራት ኃይል አምርተን ለጎረቤት አገሮች ሸጥ፣ ኢኮኖሚያችን አደገ ተመነደገ አይነት ዜናን ሳንጠይቅ ሳንፈልግ ይግቱናል። የምንኖረው ሀቅ ግን ከዚህ የተለየና የከፋ ነው። ኮሎኔሉ በበኩሉ ምንኛ መራራ እንደሆነ ያልገባን ይመስል ነጋጠባ በደል በበደል እየተካ ይቆሰቆሰናል። ስልጣን ከያዘ ጀምሮ የታየ ክስተት ነው። ሚሊዮኖችን አፈናቀለ፣ በሺዎች አረደንም ገደለን፣ ህፃናትን ካህናትን ፈጀ። ለአማራው ያመጣውን ሁሉ ገብ ለሌሎችም በቸርነቱ አደረሰ። ለኢትዮጵያ መርገም ሆነባት። ስንዴ ሸጥን ሲሉ ከአስር ሚሊዮን ህዝብ በላይ በረሃብ እየተሰቃየ ነው። በቦረና ረሃብተኛ ስም የሰራተኛውን ደሞዝ ቢወስዱም እርዳታ ስብሰባ ብለው ጆፌዎቹ ቢሰማሩም ይህ ነው የሚባል እርዳታ ለህዝቡ ባለመድረሱ እያለቀም ነው። በረሃብ የሚጠበሰውን ሌላውን አፋሩን አማራውንማ ማን ጠቅሶት? አዲስ አበባ ሳይቀር መብራት ለሳምንት እየጠፋ የአባይን ልጅ በተጨባጭ ውሃ እየጠማው የኑሮ ውድነት ጭራሽ መረለቆ ዛሬ ከትላንት ከፍቶ ነው ያለው። በጎረቤት ኬንያ የኑሮ ውድነትን በመቃወም የናይሮቢ ህዝብ የሰልፍ እገዳውን ጥሶ ባደረገው የተቃውሞ ሰልፍ በፖሊስ ሰልፈኞች ተገድለዋል። ተቃውሞው ይከተላልም ብለዋል። እንደ ኬንያዊ ዋዛውንት ኦዲንጋ ሰልፍ የሚጠራና ተቃውሞ የሚመራ የድርጅት መሪ በእኛ ዘንድ የጠፋ ይመስላል። ለፍርፋሪ መኮልኮል ለግብር አለና ማለት እንጂ የህዝብን ብሶት አንስቶ ለህዝብ ድምጽ ሆኖ እግድን ጥሶ መስዋዕትነትን ደፍሮና ሞት አይፈሬ ሆኖ የሚነሳ የሚያስነሳ ዜጋ እኛን ግን ናፍቆናል። ኢትዮጵያ ብለው ስለቆሙላት ዜጎች እየታፈኑ በቅርቡ ጋዜጠኞች ጌትነት አሻግሬና አራጋው ሲሳይ መታፈናቸውን ለምሳሌ እንጥቀስና በዚህ ዘረኛ አገዛዝ ላይ ማዕቀብ ማድረግ ሲገባ አገራችንን እንጎብኝ እያለ ከውጭ ወደ ውስጥ የሚጎርፈውና ለዘረኞቹ ገንዘብ የሚገብረው ሰው ቁጥር መጨመሩንም አላየንም ልንል አንችልም። ብዙሃኑ በእምባሲ ራጩ ጥቂቶች በመጮህ ሲንደላቀቁና ከበሮ ሲደልቁ በመጻት ማየት ተገደናለን። እስከመቼ የማን ቤት ጋይቶ የማን ሊገነባ ማንስ ተፈናቅሎ እርቃኑን ወጥቶ ማን የመሬቱ የቤቱ የሰብእናው ባለቤት ሊሆን? ኮሎኔሉና ጭፍሮቹ 27 አመት ሙሉ ከወያኔ ጋር ተረኛ ሆነው የጨፈሩብን አነሰ ተብሎ ነው ዛሬ ደግሞ ብቸኛ ተረኛ ሆነው ባውሬ ጥርሳቸው የሚግጡን? ህዝቡ የራሱን ነገ ወሳኝና ቀያሽ መሆን አለበት። እጣ ክፍሉን ለሌሎች አሳልፎ ሰጥቶ ለበዳይ አገዛዝ ተጎንብሶ ለአገዛዙ ተቀጣሪና ደሞዝ ተቀባይ ሆኖ መብቱን ሊያስከብር አይችልም። ዘረኛው አገዛዝ ተቃዋሚ የተባሉትን እውን ከሆኑ ሲያፍን ሌሎቹን ደግሞ በንዋይ ደልሎ ገዝቶ ከጥቅም ውጭ ያደርጋቸዋል። ተገዢ ሆነው ህዝብና ሀገርን አሳልፈው የሰጡትን ውሎ አድሮ ህዝብ እንደሚፋረዳቸው ጥርጥር ባይኖረንም ከክህደት ርቀው ክብራቸውን ጠብቀው ለሀገር የሚዋደቁትን አክብረው እንዲገኙ አሁንም መምከር እንፈልጋለን። ከሀገር በፊትና በላይ የግል ክርስትን ማስቀደም ጥፋት ነው። ለረጅም ጊዜ ቀንበር ተጭኖ ከመማቀቅ ነጻና የሀገር ባለቤት ዜጋ ሆኖ ለአጭር ጊዜም ቢሆን መኖርን መምረጥ ያሻል። ነገ የሀገር ጠላቶች እቅድምን ስለመሆኑ የወያኔ መሪ ተብሎ ሹመት የጸደቀለት ቱሪናፋ ለአማራ ኃይል ለፋኖ የሰጠው የሰላም ሂደት እንቅፋት አትሆኑ ማስጠንቀቂያ በቂ ነው። ምዕራብ ትግራይ የሚሉትና አማራው በደሙ ያስመለሰውን ልቀቁልን ነው መልእክቱ። አሜሪካም ልቀቁ ባይናት በግድብ ዱባይም አሜሪካም የአረብ አገዛዞችም ድጋፋቸው ለግብፁ አልሲሲ ነው። ሻቢያም ቢሆን ከልቡ አሁንም ጸረ ኢትዮጵያ እንጂ ዘላቂ ወዳጅ አይደለም። ህዝብና አገዛዝን አንድ አድርጎ መፈረጅ ከስህተት ዘፋቂ መሆኑን መዘንጋት የለብንም። ይህን ተገንዝቦ የትግል ይዘትን ስልትን ወዳጅ ጠላትን ጊዜያዊና ዘላቂን እይታና አካሄድን መፈረጅ ይገባል። የኢህአፓ ጠላቶች ሁሉ የኢትዮጵያ ጠላቶች መሆናቸው በራሱ ዋና መልእክት አለው። ተከለንም የላቸውም ምን ለሚለፈፉብን ደግሞ እንኳን አዛዋራቂና ዘረኛ አገዛዝን ቀርቶ ሌላውንም በሽግግር ሂደት ለመተካት ችሎታ ያለን ህዝብ ነን እንላቸዋለን። ተባብረን ዘረኞቹን እናስወግድ። የኢትዮጵያ ህዝብ ያቸንፋል።
ፋኖ ከጦር ዝግጁነቱ ባሻገር የፖለቲካውን አመራር መልቀቅ የለበትም። ከአምራልሳም ዘነበ በቀለ። ይህ አዘገጃጀት ዋጋ የሚያስከፍል መሆኑ የታወቀ ቢሆንም ያለፉትን ስህተቶች ማረም የሚቻለው የጉዳዩ ባለቤት በቀጥታ ገበሬውና ዝቅተኛ ኑሮ የሚኖረው ክፍል መሆኑ ሲታመንበት ነው። በኢትዮጵያ ውስጥ የተደረጉ ትግሎች በሞላ በከፍተኛና በመካከለኛ የኑሮ ደረጃ ውስጥ ባሉ ግለሰቦችና ቡድኖች ይመራ እንጂ የዝቅተኛውን ክፍል ተሳትፎ የደምና ህይወት መስዋዕትነት የጠየቀ እንደሆነ ግልጽ ነው። ይሃ ደረጃጀት በየሁኔታው ወክለናል ባሉት ክፍሎች ያሳብ መገለባበጥ ሲሞቅና ሲቀዘቅዝ በመገኘቱ ትግል ፍሬንዲያጣ ሆኗል። የሊቃኑ ሸርና ደባ የእኔነት ስሜት አይሉ በመገኘቱና ገበሬውንና ይዝቀተኛ ህይወት ተጋሪውን ያገለለ በመሆኑ ለዚህ ተደርሷል። የሁሉ መከራ የሚተፈልበት ምክንያት እውነተኞቹ የህዝብ ተቆርቋሪ የሀገሪቱ ልጆች በሐሰተኞች ተገፍተው ከትግል እንዲወጡ በመደረጉ ነው። ምንም እንኳ ሐሰተኞቹ ብቸኛ ተቆርቋሪ ለመምሰል ቢሞክሩም የትግል ይዘቱ ይቀየር እንጂ እውነተኛን ትግል ሊያስቀር የሚችል ኃይል እንደማይኖር ተረጋግጧል። ኢትዮጵያም በተጠመደላት ወጥመድ ውስጥ እንዳትገባ ለተቀን ሳንቀላፉ ህዝብን የሚቀሰቅሱና የሚያስተምሩ ልጆቿ ቢያንስ ካሁኑ የከፋ ደረጃ ላይ እንዳትደርስ ምክንያት ሆነዋል። ምንም እንኳ ብሔረተኝነትን ደግፈው ህገ መንግስት እስከ ማርቀቅ የደረሱ የአማራ ምሁራን ጭምር መኖራቸው ቢታወቅም በብሔር ስም የተደራጁ ስብስቦች የፖለቲካ ፓርቲነት ካባ እየደራረቡ ያዙን ልቀቁን በማለታቸው የሚመጣ ነገር የሌለ መሆኑን እንደ ፕሮፌሰር አስራት ወልደየስ ያሉ ምሁር ለአማራው መብት በመሟገት ህይወታቸውን ለትግል አውለዋል። ታሪክና ትውልድ የሚዘክራቸው በርካታ የኢትዮጵያ ልጆች ለጊዜው ገድላቸው ተሸፍኖ ቢቀርም የሊቃኑ ኮንፈረንስ በድሆች የባህል ጭፈራ ታጅቦ ይወደስ እንጂ የትግሉ መጨረሻ ድሃውን ከተከታታይ እልቂት አላተረፈውም። ብሔረተኞች ድል አድርገናል ሲሉንም የራሳቸውንና የዘመዶቻቸውን ህይወት ለመለወጥ መሆኑን በማሳየት ነው። በየውጭ አገሩ ባንክ ውስጥ ለልጆቻቸው ገንዘብ ያስቀመጡ ቢከፍቱት ተልባዎች ከዚህ በኋላ በመምለጭለጭ የሚገኝ ነገር አለማኖሩን ማወቅ ይኖርባቸዋል። ድሃውን የነሱ ሀብት ጠባቂ ማድረግ ብቻ ሳይሆን በኖረበት አካባቢ እንዳይቆይም የመኖር ዋስትና ፈቃድ ሰጭና ነሺ ሆነው ለመታየት ሲፍጨረጨሩ ያሳዩን እነዚሁ የፊደል ቀማሽ አብዮተኞች ናቸው። ፊደል ቀማሾቹ ለነሱ አመች ነው ብለው ባመኑበት ወቅት ሁሉ ትግሉን አቋርጠው ታጋዩን በትነው እንደሚሄዱም ተደጋግሞ ታይቷል። ብሔረተኝነት በሰው ሲለካ የዘረኝነት ክራባት አሳሪና የፋሽዝም ኮት ለባሽ እንደሆነ ብሔረተኞች አስገንዝበውናል። ለዘላቂው የኢትዮጵያ ፖለቲካ አፈጮሌነት የመዝረፊያ መሳሪያ መሆኑ ለህዝብ እንዲገለጥ ተደርጓል። ስለዚህም ከዚህ በኋላ የሚደረግ እንቅስቃሴ ሁሉ ገበሬውንና የዝቅተኛ ኑሮ ገፊውን ያካተተ መሆን ይገባዋል። ደሃ የመብቱ አዛዥ ቢሆን ኖሮ ባለፈው ትግል ውስጥ ተገፍቶ ባይወጣ ኖሮ ቢያንስ ከሀገር ውጭ የሚሸሽበትም ገንዘብ የሚደብቅበትም ስፍራ የሌለው በመሆኑ እንደ ፊደል ቆጣሪው በባዕዳን የሚደገፍ የዘር ፖለቲካ ባላራመደ ነበር። ስለሆነም ካሁን በኋላ ለሌላ አካል በአደራ የሚሰጠው የትግል አመራርም ሆነ የስልጣን ተዋረድ መኖር የለበትም። ስልጣንም ሆነ የትግል መሪነት ላራሽ ቀዳሽ ተኳሹ የፋኖ ታጋይ ብቻ የሚለቀቅ ተግባር መሆን አለበት። አደረጃጀቱን ከህዝብ ጋር አጠናክሮ በያዘው መልኩ በየመንደሩ ገብቶ ዘርን ሳይሆን ተሳትፎን፣ ቋንቋን ሳይሆን አብሮነትን ለማበልጸግ አንድነትን፣ ፍቅርን መልሶ በኢትዮጵያ ምድር ላይ የነጻነት ካስማውን ለመትከል የሚዋደቀው የፋኖ ሰራዊት በሁሉም መንገድ ብቃቱን ያሳየ በመሆኑ ሌላ አካል በአመራር ስፍራ ማስቀመጥ አያስፈልገውም። የኢትዮጵያን ዝንጉርጉር የነብር እይታ እንደ መመዘኛ በመውሰድ በየሰፈሩ አነስተኛ ቁጥር ባላቸው ወጣቶች የእዝ ሰንሰለት ስር ትግሉን ማቀጣጠል አይሳነውም። በሰፊው እንዲንቀሳቀስ የዲያስፖራ እርዳታ በእጅጉ አስፈላጊ ነው። በዚህ በኩል የሚንቀሳቀሱ ወገኖችን ማበረታታት ትክክል ነው። ፋኖን በኢኮኖሚ ማጠናከር የአማራው ብቻ ሳይሆን የሁሉም አገር ወዳድ ኢትዮጵያዊ ግዴታ ተደርጎ መወሰድ ይገባዋል። ድል ለኢትዮጵያ ህዝብ።
የቃላት ጋጋታ፣ ከንቱ መፈክሮችና ፉገራ ፖለቲካ።
ቆራጥ ህዝባዊ ትግሎችን ሁሉም የሚያደናቅፉት ገዢዎች ህይወታቸውን የሚጠብቁት ስልጣናቸውንም የሚያቆዩት አንድም በኃይልና በጭፍጨፋ ሲሆን በሌላ በኩል ደግሞ ለውጥን የተቀበሉ መስለው በማደናገርና በማወናበድ ነው። በዚህም ሆነ በዚያ ግን የአፈና ኃይሎች ባለቤትነታቸውን የሚለቁ አይሆኑም ህዝባዊ ትግሉ እስካላስገደዳቸው ድረስ። ለጨቆኞች ገዢነት መቀጠል አመቺ የሚሆነው ደግሞ ተላላ የሆኑ ዜጎች ሲበረክቱና ታሪካቸውን ማገናዘብ ያቃታቸው ምድርን ሲሞሉ ነው። ነጋጠባ ተሸውደው በጭቆና ማጥስ ሲገላበጡና ለለቅሶ ሲደረጉ ይኖራሉ። ለ45 አመታት ያየነው ነው። ተጨቋኝ ሰለባ መሆን፣ መከራውን ማስቀጠል፣ ዳግም መታገል፣ ደም መገበር፣ ተለወጠ ብለው ሲሸውዱን ማጨብጨብና ዳግም ለቀንበር ጫንቃችንን አመቻችቶ መስጠት። ከ28 አመት መራራ ትግል በኋላ የህዝብ ህብረትና ትግል ተጠናክሮ ወያኔ ሊወድም ሲቃረብ አጋሮቹ መዳኛ ቀዳዳ ከፍተውለት አዲስ ሹማግኝ ተውለት ሊያድኑት እነሆ ተጋፍጠውናል። ዛሬም ሰለባው ብዙ ነው። መድረካችን አንቆ ስለ ታሪክም አታውሱ ብሎ በቃላት ጋጋታና በቀፎ መፈክሮች በባርነት ሊያስቀጥሉን እየጣሩ ናቸው። ገዢዎች ሁኔታው ሲተጠርባቸው የህዝብን መፈክር ቀምተው የራሳቸው ያደርጉና ይዘቱን ይቀይሩና አልበው ባዶ ያስቀሩና አደናግረው በስልጣን ሊቀጥሉና ድጋፍንም ሊያገኙ ይሞክራሉ። በደርግ ጊዜም ያየነው ነው። ህዝባዊ መፈክሮችን ቀርቶ መዝሙሮችንም ጨምሮ ነጥቆና ይዘት ትርጉም አልባ አድርጎ ባዶ ቃላትን ሲያስጮህ ቆይቷል። የቅኔ ዘረፋ ዘመናዊ ይዘት በመፈክር ነጠቃ፣ አሁንማ የፖለቲካ እስረኛ ማንነት ነጠቃም ተጀምሯል። ሊሰየም የሚችል ነው። መሬት ለራሹ፣ ዴሞክራሲ ለሰፊው ህዝብ ወዘተ ሁሉንም መፈክር ደርጎ አስተጋብቶ ይዘት አልባ አድርጎ ግን ቀጥሏል። ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ሲባልም ጊዜያዊ ወታደራዊ መንግስት መፈክርን አስቀድሞ ባንዳ ምሁራንም የተደራጀ ነቃ የታጠቀ ምናምንቴ የሚል ተጻራሪ መፈክር እንዲያስተጋቡ አድርጎ ወታደራዊ ኃይል ለአብዮቱ ሞግዚት ካልሆነ አገራችን ትከፋፈላለች፣ አብዮቱም ይነጠቃል ብሎ አስፈራርቶ ወታደራዊ አምባገነንነትን 17 ዓመታት አስኖብን የጨረሰውን የወገን ቁጥር ዛሬ ከሃዲዎች ሊያረሳሱ ቢሞክሩም ህዝብ የሚያስታውሰው ነው። ለአውሬው ደርግ ያጨበጨቡ ጊዜ ይሰጠው ጠንካራ ኃይል ያሻል ያሉ ህዝብ ይከፋፈልና አብዮት ይጎዳል ያሉና ባለማወቅ ያን አገዛዝ ያቆዩብን ከስህተታቸው መማራቸው አጠራጣሪ ነው። ዛሬም የሽግግር መንግስት ምስረታ አይነሳ፣ ከሰማይ የተላከ ኮሎኔል ስርየት ያመጣልናል፣ እርቅ ፍቅር ዝባዝንኬ እያሰሙ ህዝቡ ተከፋፍሏልና ጠንካራ መንግስት ሞግዚት ጠባቂ ያሻዋል በሚል ወያኔያዊው አገዛዝን ሊያስከትሉ የሚሹ እንዳሉ እያየን ነው። ያላየነው ይመስል በአገዛዙ ስር ምርጫን ጠብቁም እያሉን ነው። ወያኔ ይወገድን ሰርዘው የተጠገነ ወያኔ በስሙ ሆነ በሌላ ይቀጥል ዘንድ ይሻሉ። የወያኔ ደጋፊዎችም ተገዢ አገዛዝ መቀጠሉን ስለሚፈልጉ የህዝቡ ሉዓላዊነት የህዝብ መንግስት መቋቋሙ ሞታቸው ነውና የሽግግርን ሂደት መቃወም ዋና ስራቸውና ተልእኳቸው ሆኖ ይገኛል። እርቅ ፍቅር ሰላም የዚህን ከይሲ ግብና ለማሸፋፍኖ በስራ ለማዋል ይረዳሉ የተባሉ ቃላት ናቸው። የፍቅር መፈክር ባዶ ነው። ሀገር እንደ ኮሾ ጣቃም የምትቀደድ የምትበታተንም አይደለችም። አጉል ማስፈራሪያው እጅ ሊለድ ይገባል። አገርን ማዳን የሚቻለው በጠላት ላይ የከረረ ጥላቻን ይዞ አምሮ በመታገል ብቻ ነው። ወያኔ አሁንም ቢሆን በሰላም አይወገድምና አጉል ፍቅር ሰባኪዎች ትግላችንንም ህዝባችንንም አስጠቅተው ራሳቸውም የሚተኑ መሆናቸውን ለመናገር ነብይነትን አይጠይቅብንም። አርበኞች ሙሶሎኒን ግራዚያኒን አፍቀረው ቢያጥፉና ቀለበት ቢያደርጉላቸው ኖሮ ኢትዮጵያ አትኖርም ነበር። የሽግግር መንግስት አልን እንጂ ስዩመ መለኮት የግለሰብ መንግስት አላልንም።
ህዝብ የዴሞክራሲ ተጠቃሚና ባለቤት ይሁን ራሱን ያስተዳድር ተባለ እንጂ የበላይ ጠባቂ ሰምለት ያለ የለም። የኢትዮጵያ ሉዓላዊነት ይጠበቅ ይረጋገጥ ተባለ እንጂ ለጠላቶቿ ክፍት ሆና በስመ እርቅና ሰላም ትቦጥቦጥ ትዘረፍ ትበጥበጥም ያለ የለም። ደጋግመን ሃይማኖት ሌላ ፖለቲካ ሌላ ብለናል። ያገራችንን ብቻ ሳይሆን ያጎራችንን ሆነ ዓለም አቀፉን ሁኔታ ያወቅንና እያወቅንም ያለን በመሆናችን ነው። በፖለቲካ ዝርዝር ኪስ አይቀድም ብለንም ብዙ ጊዜ አሳስበናል። ለምንስ አዲሱ ሹም የሽግግር መንግስት ሂደት ሁሉን አገር ወዳድና ዴሞክራሲያዊ ኃይሎች ያቀፈ የሚለውን መከተል መደገፍ ሳይሆን ማንሳት እንኳን ቃተው? ግልጽ እንደሆነው አሜሪካ በአፍሪካ ቀንድ ያላት ፖለቲካ በኢትዮጵያ ዴሞክራሲ መስፈኑን አጥብቆ ይቃወማል። አምባገነናዊ ግን ባስክሮ አሜሪካ የነሆለለ መንግስት ነው የምትመኝልን። ለታቆምም እየጣረች ያለችው ይህንኑ ነው። የገዢ ምርጫዋም ይህን የሚከተል ነው። ነፃ የኢትዮጵያ ዴሞክራሲያዊ መንግስት ከተመሰረተ የኢትዮጵያንና የህዝቦቿን ጥቅም ያስቀድማል እንጂ የአሜሪካን እዝ ተገዢ አይሆንም። ሉሙምባን ገድላ ሞቡቱን ለስልጣን ያበቃችው፣ ንክሩማህን አስገልብጣ ቡችላ መንግስት ያቆመችው፣ አሌንዴን በቺሊ ገልብጣ ፋሺስቱ ፒኖሼን በስልጣን ያስቀመጠችው፣ የነ መንግስቱና ገርማሜን መፈንቅል ያከሸፈችው፣ ወያኔን ለስልጣን ያበቃችው፣ ሻዕቢያን ደግፋ ለግንጠላ ያበቃችው፣ የግብፅን ህዝብ ትግል አደናቅፋ ወታደራዊ አምባገነን አልሲሲን የሰየመችው፣ ኢራቅና ሊቢያን ያፈራረሰችው ወዘተ። አሜሪካ መጋዣዋን እንጂ ነፃ መንግስት እንዲኖረን አትፈልገም። ጋሬጣ ነበረች፣ አሁንም በዚሁ ብሶባት ቀጥላለች። ያገራችንና የአካባቢ ሁኔታ ሲገመገም ይህን ዓለም አቀፋዊ ይዘት ችላ ማለቱ የትም እንደማያደርስ ማወቅ ይገባል። የሻቢያና አዲሱ ሹም ሸብር ረብም ወደ ኋላ ላይ ሰፋ አድርገን እንደምንተቸው ከዚሁ ከአሜሪካና አረቦች ፍላጎት የራቀ እንዳልሆነ ግልጽ ሆኖ ይገኛል። ለዚህም ነው ለሴራቸው ክፍትና ግልጽ ሆነን መገኘት ሳይሆን ተንኮላቸውን ባጭሩ ለመግጨት መጣሩ ለሀገር ይጠቅማል የምንለው። የአጓጉል ፍቅር ሰበካው አገርን ያሳጣል። ግለሰቦች ፍቅር ይኖራችሁ ህዝብ መሃል ፍቅር ይስፈን ብሎ መስበክ ቢገባንም ከጠላት ጋር ተፋቀሩ ግን የባንዳነትና የአገር ሻጮች መፈክር መሆኑን እኛ አንስተውም። ህዝባችንን ከፈጁት አውሬዎች ጋርም ፍቅር ሰበካው እንዲሁ አያዋጣም። በፍቅርና እርቅ ሽፋን ወንጀለኞችን ከሚገባቸው ፍርድና ቅጣት ማሸሽ፣ አምባሳደር መሾም፣ ለምህረት ህግ ማዘጋጀት ያውም ሁሉም የፖለቲካ እስረኞች ገና ሳይፈቱ ፍቅር ሳይሆን በህዝብ ቁስል ላይ ጨው መነፍነፍ ነው። ፍትህን እንደገና በአፍጢሟ መድፋት ነው። ክህደትና ጸያፍ ብልግናም በህዝብ ደምና ስቃይ ላይ ማላገጥ ነው ብንልም ተገቢና ትክክል ነው። መፈክሮቻችን ህዝባዊ ናቸው። በመሰረቱ ትግል ከጀመርን ጊዜ ጀምሮ በሰው በላዎችና አምባገነኖች እየተደናቀፈ ቢሆንም ህዝባዊ መንግስት ያልነው ዛሬም የትግላችን ምሰሶ ነው። ዋና ጥያቄያችን ህዝባዊ መንግስትና ዴሞክራሲ ምን መሆናቸውን አሁንም መረዳት የተሳናቸው ክፍሎች የግለሰብ አገዛዝን ዴሞክራሲ፣ የተወገዘ ቡድንን ቀጣይና ሸዋጅ አገዛዝ ህዝባዊ ሊሉ ቢቀጡ በዚህ መሐይምነታቸውን ወይም ጸረ ህዝብ አቋማቸውን ያጋልጣሉ እንጂ ትግላችንን ሊያስቆሙ የሚችሉ አይደሉም። ትግላችን ከግቡ እንዳይደርስ ማደናቀፊያ በወያኔና በአሜሪካ ተጠንቶ ተዘርግቷል። ጋሬጣውን እናነሳለን እንጂ እንደ ህዝብ ተሸውደን ተደናግረን ጭቆናን ሂደቱ ለውጥና ዴሞክራሲ ሳይሆን አምባገነንነት ለመሆኑ መጨረሻው ምንም ጥርጥር የለምና ዳግም ልናቅፍ ዝግጁ ሆነን መገኘት የለብንም። ወያኔ ይወገድ፣ ሁሉን አቀፍ የሽግግር መንግስት ምስረታ ዓለምንም ወለም ዘለም እውን ይሁን፣ ህዝባዊ መንግስት በብዙሃኑ ፈቃድና ውሳኔ ይመስረት። ይህ ነው ዓመታት ያስቆጠረ የህዝብ ፍላጎት ጥያቄና መፈክር። እርቅም ይቅርታ መጠየቅም ንስሐ ማስቀደም አለበት። በደፈናው ይቅር ለእግዚአብሔር ሊኖር የማይችልው የተፈሰሰው ደም ስለማይፈቅድ ነው። በደሉ ያልደረሰበት ይባይገባው ምክንያት አለው። ታግሎ የከፈለው መከራ የለውምና ከወንጀለኞቹ የተጣመረ ነበርና ህሊና ቢስ ባንዳ ነውና ከዚህ በለሰለሰ የሚቀርብ አይደለም። የሰማት ደም ፍትህ እያለ ይጮሃልና በዝምታ በግለሰብ የፋራ ሰበካና ሸንካላ ውሳኔ ልናልፈው የምንችል አይደለም። ታሪክን አንረሳም። ዳግም እንዳንረግጥ ዳግም እንዳንሳሳት ከዚህ አንፃር ነው ይህ ከሻቢያው አምባገነን ጋር እርቅ የሚባለውን ቧልትና በከተሜው ቋንቋ ፉገራ የምንመለከተው።
የሻቢያን መሪ የማንቆለጳጳስ አሰቃቂና አሳፋሪ ዘመቻ የተለያዩ አቋሞች እንዲጸባረቁ አድርጓል። የፉገራ ፖለቲካም አይነታ ነጸብራቅ መሆኑ ለብዙዎች አልተሰወረም። ሂደቱ ሻቢያ እንደገና ያኔ ከመለስ ገጥሞ ያደርግ እንደነበረው ኢትዮጵያን ሊበዘብዝ አድብቶ መነሳቱንና በተቻለው መጠን ሁሉ ደፋ ቀና ጎንበስና ትሁት መስሎ ኢትዮጵያን ሊቦጭቅ መወሰኑን የሚያሳይ ነው። ፉገራው ኢሳይያስ አንድ ህዝብንን ሁለት አይደለንም ሲል ከሰላሳ ዓመት በላይ ልዩ ህዝቦችንን አማራ ኢትዮጵያ ቀኝ ገዝቶናል፣ እኛ ፓስታ በሊታ ስልጡን ህዝብንን አማራ ኢትዮጵያኖች ኋላ ቀር ህዝቦች ናቸው፣ ነጻነት ሀርነት ነው ግባችን ብሎ አገር ፍቅር ያሉትን ኢትዮጵያ ያሉትን አሳዶ ፈሽቶ በረጅም ጦርነት ስንቱን አስጨርሶ ግልብጥ ብሎ አንድ ህዝብ ነን ይህን የተቃረኑ የተሳሳቱ ናቸው ብሎ ሐቁን የተናገሩትን ሁሉ አይኑን ሳያሽ አወገዘ። ፉገራ ይሏል ይህ ነው። በእብሪቱ የታወቀውና ለስንቱ ጓደኞቹ ሳይቀር ህይወት መጥፋት ምክንያት የሆነው ጠባብነቱና ማን አለብኝነቱ የጠፋ ይመስል አዲሱ ሹም መሪያችን ይሁንልን ብሎ አግላገጠ። መረዳት ያቃታቸው ተገረሙ። ሻቢያው በአዲሱ ሹም ልመራ አለ ተደመረ ብለውም ፈነደቁ። ተፎገሩ የሚባል ቃል አለ ካለ ይህ ቦታው ነው። ሌላው ምሳሌ ደግሞ አማርኛ ሊናገር መነሳቱ ነው። ኢሳይያስ በቂ አማርኛ የሚናገር በአዲስ አበባ ዩኒቨርሲቲ የተማረ ሆኖ ሳለ ቀደም አማርኛ የማይናገረው የጠላት ቋንቋ ነው በሚል መሆኑን የሚያውቁ ሁሉ ያውቃሉ። በያዘውና በተጠቀመበት የማወናበድ ወይም የማደናገር ዘመቻ ግን አማርኛ መናገሩ ከአዲሱ ሹም ጋር መሳቅ መጫወቱ መተቃቀፉ ወዘተ ሁሉ የጅሎቹን ፎግራቸው እቅድ ሙሉ አካል ነው። ፍቅር እርቅ በሚል መሰረትና ይዘት ያጣ መፈክር መደርደርን የተያያዙትን ሆነ የሻቢያን ባንዲራ ማውለብለቡ ቀና የመሰላቸው ክፍሎች ሁሉ አምባገነኑ በበቂ ተጫውቶባቸዋል ቢባል ማጋነን አይሆንም። መለስም በመጀመሪያው ሰሞን ኢትዮጵያዊና ህዝባዊ መስሎ ስንቱን እንዳደናገረ አንረሳም። ሰው በላውም ኮሎኔል ዝምብም አልገድል ብሎ እየተቅለሰለሰ ስንቱን ነድቶታል። በቂ ተመክሮ ነበረን፣ ግን መጃጃሉን የመረጠው ክፍል ሁሌም አገራችንን እያስጠቃ ያስቆሰለናል። ነፍሰ ገዳዩን ኢሱ እያለ ሲለማመጥ ማየቱም ያመናል። የሀገራችን ጥቅምና ክብር አልተጠበቀምና ሰማዕትን ይቅርታ መጠየቅ የምንገደድበትም ሆኗል። ለመሆኑ ኢሳይያስ አፈወርቅ ማን ነው? ከመቼውስ ማንነቱ ተረሳ? ታሪክን ዘንግተው ስህተታቸውን ሊደግሙ የተነሱ ክፍሎች ፍቅር፣ ይቅርታ፣ ገለመሌ እያሉ ለአንድነት የተሰዉትን ብዙ ሺዎችን፣ በሻቢያ የተረሸኑ ወጣቶችን፣ መንካተ ብለው የተገደሉ እነ አፈወርቅ ዮሐንስ፣ ብጻይ ጎይቶም ወዘተ የኢትዮጵያ ተማሪዎች እንቅስቃሴ አባላትን፣ በሻቢያ ታድነው የተገደሉትን የሀገር ፍቅር ማህበር አርበኛ አዛውንት አባላትን ሻቢያ ወያኔን መስርቶ ረድቶና አጠናክሮ በኢትዮጵያ ላይ መልቀቁን ረስተው
ኢትዮጵያን ሊያወድምና ግንጠላን እውን ለማድረግ በአረቦችና ምዕራባውያን እርዳታ ጎጂ ጦርነት በኢትዮጵያ ላይ መክፈቱን፣ አማራውን ጠላት ብሎ መጨረሱን፣ ሲገነጠልም ኢትዮጵያውያንን ንብረታቸውን ቀምቶ ማፈናቀሉን፣ ጠባቦችን ማጠናከሩን፣ ወያኔን እጅ ይዞ ለቤተ መንግስት ማብቃቱን፣ ኢትዮጵያ 100 ዓመት ያልሞላት ህዝብ በቀኝ ተገዥነት የሚኖርባት አገር ብሎ ሰይሞ ለውድመቷ ሲጥር መክረሙን እረስተው የዚህ ሁሉ ጸረ ኢትዮጵያ ድርጊት አባወራንና የሻቢያን መሪ ግለሰብ የጀግና የወዳጅ አቀባበል ያደረጉለት ሁሉ በእናት አገራችን ላይ በደል ፈጽመዋል ቢባል ቢያንስ ነው። ከኢሳያስ ጎን በጭሎነትና ዝቅተኝነት ስሜት ሲባርቅ የነበረውም አዲሱ ሹም አሳፍሮናል እንጂ አላኮራንም። ሐቁ ይህ መሆኑን እንተው ብንል እንኳ ይህን የሀገር ጠላት ማስተናገድና አገራችንን ለወንጀሉ ለመክፈት ለማመቻቸት መነሳት ምን ጥቅም ይሰጣል? ማን ነው ተጠቃሚ? ሻቢያ ወይስ ኢትዮጵያ ብለን ከከበሮ ምትርቀን ብናጤን መልሱ ግልጽ ነው። በባድሜና ባዲሮብ የወደቁትን ወገኖች መርሳት ብቻ ሳይሆን ደማችን የፈሰሰለትን መሬት በነፃ የሚያገኘው ሻቢያ ተጠቅሟል። የመቶ ሚሊዮን በላይ ህዝብ ገበያ ለከሰረው ሻቢያ ክፍት ሆኖለታል። አዲሱ ሹምና በዙሪያው ያሉት ካሳ ሊጠይቁ ቀርቶ ለጦርነት ሁሉ ከኢትዮጵያ ካሳ ፈላጊውን ሻቢያን ሊከፍሉ ተስማምተዋል። በሁሉም ፈርጅና መስክ ዋናው ተጠቃሚ ሻቢያ ነው። በኤርትራ የጦር ሰፈሮችን ሊከፍት ላቀደው አሜሪካ የተደረገው ስምምነት ያዋጣዋል። አሰብን የምትቆጣጠረውና ወደቡን አስፍታ ኢትዮጵያን አስከፍላ ንግዳችንን ልትቆጣጠር ለተዘጋጀችው ለአረብ ኤሚሬትስ ደግሞ ያስረሽ ምችው ጊዜ መጥቶላታል። እስራኤል የቀይ ባህር በአረቦች ቁጥጥር ስር አይዋል ባይናትና ሻቢያ እንደ መንግስት ተደራድሎ መቀጠሉን ደጋፊናትና ከስምምነቱ ተጠቃሚናት። የሻቢያ ተጻራሪዎች በአብዛኛው እስላሞች በመሆናቸው ለድል አለመብቃታቸው ለእስራኤል ይበጃታል። ለዚህ ሁሉ ኢትዮጵያ ጠላቷን አጨብጭባ ከማስተናገዷ ውጭ ምን ጥቅም ታገኛለች? አሰብ ይሉናል አንዳንዶቹ። ኢትዮጵያ አሰብን በመተዋ ሻቢያ ተጎድቶ ሲማቀቅ ነበር። ለአረብ ኤሚሬትስም በ500 ሚሊዮን ዶላር በአመት ሂሳብ ሽጦ እንዳለ የምናውቀው ነው። የአሰብ አስተዳዳሪ ኤሚሬትስ እንጂ ሻቢያ አይደለም። የዱባይ የወደብ ባለስልጣን ደግሞ በዝባዥ ሆኖ በጅቡቲ የፈጠረውን ችግርና ቀውስ እናውቃለን። በአሰብ መጠቀም የሚል ምርጫ ከተወሰደ ክፍያው የሚበጅ ካለመሆኑ ባሻገር ንግዳችን፣ ሸቀጣችን፣ ገቢ ወጫችን በአረብ አገር ቁጥጥር ስር ይገባል ማለት ነው። ወንድም ህዝብ ነው ብንልም የሀገራችን ወጣቶች ስራ አጥተው ነው በሚሰቃዩበት የኤርትራ ስራ አጥቶች ኢትዮጵያን እንዲያጥለቀልቁ አንሻም። ሻቢያ ባለገንዘብ ነውና በሁሉም መስክ ገንዘቡን ተጠቅሞ በዝባዥ ሊሆንብን እንደሚችልም ሳይታለም የተፈታ ጉዳይ ነው። ገዢዎቻችን እና አዲሱ ሹመያኔዎችና ሻቢያ እንደሚሆኑም ግልጽ ነው። ቀጣይ ንፈትና መከራ በኤርትራና ኢትዮጵያ መሃል ድንበር የለም ብሎ ለድንበር መለየት ለዓመታት ደም ያፈሰሰው ጮሌና ወንጀለኛ ሲፎግረን ይህን ቅጥፈት እንደ ሾርባ ላፍ ያደረጉ መኖራቸው መቼም አሳፋሪ ነው። የሻቢያ ትኩረት በኢትዮጵያ መረብና ድሩን መመስረት፣ ማስፋፋት፣ ማጠናከር በመሆኑ የድንበሩ ጉዳይ ዘግየት ብሎ ቢነሳም ብዙ የሚጨንቀው አይደለም። ዋናው እንደ ቀድሞው መተከል ነው። ዋናው በሁሉም መስክ የዝርፊያና ብዝበዛ መዋቅሩን ማስፈን ማስፋፋት ነው። በሐሰት ብር የጎጃም ጤፍ የሀገራችንን ዛፍ መጓጓዙን አልረሳንም። ዝርፊያው ተጠናክሮ የሚካሄድ መሆኑን ደግሞ መገመት የሚያቅተን አይደለም። አዲሱ ሹም የነገሮች አመቻች እንጂ የሀገራችንን ጥቅም አስጠብቆ የሚገኝ አለመሆኑ ከወዲሁ የሚታይ በመሆኑ መጨረሻው ያው የወያኔና ሻቢያ ጥምረት አገዛዝ ይሆናል ብንል ሊፈረድብን አይችልም። ለሻቢያ ዘር ከልጓም ይጠቅሳል ነውና ውሎ አድሮ ከወያኔዎች ተቀንሰውም ቢሆን ማበሩን ቅድሚያ መስጠቱ ሊጠበቅ የሚገባው ነው። ሻቢያ የስንቱ ደም ያፈሰሰለት የኤርትራ ብሔረተኝነትና ግንጠላ ከመቀጽበት የሚጠፋ የሚተን አይደለም። አሜሪካና አረቦች ያመጡት ዛሬ የምናየው ሰርግና ምላሽ ምንም ቢሆን ምን ለኢትዮጵያ የሚበጅና የሚጠቅም አይደለም። ይህን አስረግተን በማቅረባችን ማድረጉ ደግሞ የኢትዮጵያዊነት ግዳጃችን ነውና አገር ለጥፋት ስትዳረግ በዝምታ ማለፍ የለመደብን አይደለምና አንዳንዶች የህዝብ እርቅና ስምረትን ተቃወማላችሁ እንደሚሉን እናውቃለን። ግን ስህተቱ የራሳቸው ነው። ሻቢያ ባደረሰብን ይህ ነው የማይባል ጉዳት ቂም በኒት ይገባናል እንጂ የምንወቀስበት እንዳይደለ ታሪክ ይመሰክራል። ይኸው የሀቅ ታሪክ ደግሞ የኤርትራ ትግል በሰላማዊና ዴሞክራሲያዊ መንገድ ይፈታ ብለን መታገላችንን ይመዘግባል። ታሪክን የሚበርዙና በሐሰት ቅኝት የሚያቀርቡ መሰሪዎች ለሻቢያ የመገንጠልን ትምህርት የሰጠ ብለው ቢቀጥፉም የኤርትራ ችግር የተፈጠረው በዘመነ ኃይለ ሥላሴ ሆኖ ግንጠላው ደግሞ የተወሰነው የተጠናቀቀው በወያኔ በመለስ ጊዜ ነው። ቢሆንም ሻቢያ ከወያኔም ከባዕዳንም ጋር ተቀናጅቶ ኢህአፓን የአማራ ትምክህተኛ ብሎ አውግዞ ለዓመታት እንደታገለውና እንዳጠቃው ታሪክ ይመሰክራል። የናዲሶ ሹም ፍቅርና እርቆች የሚመለከቱን ባይሆኑ መጠበቅ ያለበት ነው። አዲሱ ሹም ለሻቢያ ጎንበስ ቢል ያለቃው የመለስ አለቆች ስለነበሩ አይፈረድበትም። በስግደቱ ግን ኢትዮጵያና ህዝቧ እንዲሳተፉ ግብዣውን መቼም የማንቀበለው መሆኑ ግልጽ ነው። በአስመራና በአዲስ አበባ የታየውን የባዕዳን ሳይቀር ተሸርቦ የቀረበ ትዕይንት ወይም ፉገራ እንጂ የእርቅ ሂደት አይደለም። እርቅማ በቅድሚያ ስህተት ማመንን፣ ንስሐ መሻትን፣ ይቅርታ መጠየቅን የግድ ይላል። ሻቢያ ተበደልኩ ባይ ነው። አሁንም ያደረሰውን በደል ሊያምን ቅንጣትም አይፈልግም። አዲሱ ሹምም የሚጠይቃቸው አይደለም። ህዝቦች በሰላም በጉርብትና መኖራቸው ጥሩ ነው ቢባልም የሻቢያ እቅዱ ጥላቻውን በልቡ ቋጥሮ ጠላት የሚላትን አገር ይበልጥኑ ማድማትና ማሽመድመድ ነው። ተቃዋሚዎቹ ከኢትዮጵያ ሲባረሩ ይጠቀማል። ሰላም ተመሰረተ በሚልም ባዕዳኑ በተዘጋጁት መሰረት ሊያናፉለት ያወገዙት ሁሉ እንታይ ጉዱ ማለታቸው አይቀርም። ከተወረወረበት የፖለቲካ ምድረበዳ ይወጣል። ሻቢያ ይጠቀማል፣ በላያችን ላይ ይጠነክራል። አዲሱ ሹምና ጓደኞቹ የአሜሪካና የአረብን እዝ ተቀብለው አገራችንን ለከፋ አደጋ አጋልጠዋል። ከመቼውም ጊዜ በከረረ ሁኔታ የህዝብ ክፍፍልና ግጭት ሰፍኗል። ይህንንና ሌሎች ችግሮችን ሳይፈታ አዲሱ ሹም ሮጦ ከሻቢያ ያደረገው ስምምነት አላስፈላጊም፣ ጊዜውን ያልጠበቀና ህዝብን ያላማከረ ነው። ለባድመ የተሰዋ ህዝባችን ማንም ከቁም ነገር ቆጥሮ ጠላትህን ልንጋብዝና ልንሰግድለት ነውና ምን ትላለህ የሚለው አልተገኘም። የሽግግር ሳይሆን የሽርሽር አገዛዝ ሊሆን የተነሳው ይህ የአዲሱ ሹም ቡድን ህዝብን የአገሩ ባለቤትን ማማከርን እርም ብሎ ይገኛል። በአሜሪካም ደጋፊዎችና አዳናቂዎቹን ሰብስቦ ሊፎግር ተዘጋጅቷል። ምን ሊፈይድ? በስብሰባዎቹ ቤቱን እንዲሞሉ የሻቢያ ደጋፊዎች እዝ ተሰጥቷቸዋል። ጥያቄዎች በነፃ እንዳይቀርቡለት አስቀድሞ ተመዝግቦ ተመርጦ የሚል ውሳኔም በኤምባሲው ተላልፏል። እንዲህ አርጎም ውይይትና ክርክር የለ። ተፈገረናል። ግን አሁንም ሁኔታውን ለማክሸፍ ጊዜ አለ። የወያኔና የሻቢያ መሪዎች በህዝብ ፍጅት ወንጀል ሰፊ ክስ ሊቀርብባቸው የሚገባ እንጂ እንደ ጀግናና ሌላም ሞቅ ያለ አቀባበልና አያያዝ ሊያገኙ የሚገባቸው አይደሉም። ይህ ቂም መስሏቸው ፍቅርና እርቅን የሚሰብኩ ለሀገራችን ጥቅምና ለህዝባችን ደም መታበስ የቆሙ አይደሉም። አካፋን አካፋ በለው ተብሏል። ባንዳና ከሃዲንም ጠላትንም በስሙ መጥራቱና በዚያው መንገድ መያዙ ተገቢ ነው። አንፎገርላቸው። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። በአደጋ ላይ ያለው አንድነታችንን እንጠብቅ። የቃላት ጋጋታ
መድበስበስና መዘንጋት የሌለባቸው ሐቆች። ገዢዎች ወይም በላያችን ሊሰየሙ የቋመጡ ኃይሎች የሰማይና የመሬት የዴሞክራሲና የመብት የብልጽግና ሙሉ ባለቤት ትሆናላችሁ በሚል ቃል መግባት፣ በተስፋ መደለል፣ ማዘናጋትና ስልጣናቸው ማደላደል ልምዳቸውና
ከነሱም ሁሌም መጠበቅ ያለበት ነው። በተለይም የቀውጢ ጊዜ ሲመጣ ህዝብ የሚፈልገውን በጃዙሩም ሆነ በቀጥታ ረግጠው ህዝብ መስማት የሚፈልገውን ያስተምሙና ባለፈው ላይ ያለውን ጥላቻ በመጠቀም ወደ sultaan የሚመጡና በsultaanም የሚቆዩ እንዳሉ ያየነው ነው። በራሳችን ተመክሮ ዛሬ ከወዲሁ የታሪክ ቅልበሳ ተጀምሮ በህዝብ ደም የመጣውን ውጤት የወያኔ መዋከብና መዳከም ለግለሰብ ሊሰጥ ሲሞከር ያየነው ታሪክም ተረስቶ የሀገራችን ጠላት የክብር አቀባበል ተደርጎለት ሊዛት ሊጫወትባት ሞክሮ በህዝብ ትግል ከሸፈበትን በእርቅና ፍቅር ስም ተለግሶ ሀገራችንን ሊያጠፋ ሁለተኛ እድል አግኝቷል። ማን ታግሎ ደምቶ ወያኔን አዳከመ? ሰፊው የኢትዮጵያ ህዝብ። ማን መከራና ስቃይን ተቀበለ? ጭቁኑ የኢትዮጵያ ህዝብ። ማን የወያኔ አካል ሆኖ 28 ዓመት በወያኔ ወንጀል ተካፋይ በመሆን ህዝብን ተባብሮ አቆሰለ? አዲሱ ሹምና ጓደኞቹ። በግለሰቡ ላይ ጥርጣሬና የእምነት ማጣት ቢከሰት የሚጠበቅና አግባብ ያለውም ነው። የ28 ዓመት የወያኔ ዘረኛና የግፍ አገዛዝ አካል ሆኖ ለሰራ ሰው ከመቅጽበት አማኔታን ድጋፍን መስጠት ከስህተትም በላይ አገርን የሚጎዳ ጥፋት ነው። ዘረኞቹ ማን ቢወልድ ማ በሚለው መርሃቸው እና ፖለቲካቸው መሰረት ኢትዮጵያና ህዝቧ ላይ ያደረሱትን ከፍተኛ ጉዳት ዜጎች ያውቃሉ። ዛሬ የህዝብን መሰረታዊ ፍላጎቶች በውብ ቃላት ወደ ጎን ወርውረው የጭቆናውን ጊዜ በአዲስ መልክ ሊቀጥሉብን ሊሰየሙብን አምባገነን ሊሆኑብን ራሳቸውን አጭተውና በትንግርትም አጅበው ሲመጡ ማን ቢወልድ ማ ብንላቸው ተገቢ ነው። ማናቸው ለመሆኑ ድንገት አዳኝ ፍሬት አምጪ የህዝብ አለኝታ ሆነው ራሳቸውን ያቀረቡ? ማናቸው ስንት ደም የፈሰሰበትን መሬት ለጠላቶች የሚሰጡ? ማናቸው ለባዕድ አድረውና ለስልጣናቸው ቆመው የህዝብን የሽግግር መንግስት ፍላጎት ተጻረው የተገኙ? ማናቸው አሁንም ንጹህ ህዝብን በማጎሪያ ቆይተውና አንፈታም ብለው ያሉ? ማናቸው አሁንም በጭቁኑ ህዝብ ላይ ዘረኛ መርዛቸውን መርጨት የቀጠሉ? ለነዚህ መሰረታዊ ጥያቄዎች በስሜትና ጫጫታ ያልተደናገረ መልስ መስጠት የኢትዮጵያዊ ግዳጃችን ሆኖ ይገኛል። አገራችንን ግን ለጥቅም አሳልፈን ከሰጠን ይህ የተደበስብሶና ተደናግሮ የሚታለፍ ጉዳይ ሆኖ የጭቆና አካል ሆኖ ለ28 ዓመት የቆየን ማወደስ ማመስገን በተክለ ሰውነት ማጀብና በከንቱ መንጫጫት እጣ ክፍላችን ሆኖ አገራችን ኢትዮጵያ አይናችንን ከፍተን እያየን እየተነገረን ለጥፋትና ለባዕዳን ጠላቶቿም ሳይቀር አሳልፈን የምንሰጥ ይሆናል። የኢትዮጵያ ህዝብ የፈለገውና ደሙንም አፍስሶ የጠየቀው አንዱ ዘረኛ በሌላ ዘረኛ እንዲተካ፣ አንዱ አምባገነን ቡድን በሌላ አምባገነንነት ፍላጎት ባለው ግለሰብ እንዲተካ ሳይሆን የፈለገው ዴሞክራሲን እንጂ እኔ አውቅልሃለሁ ባይ ዘመናዊ መንግስቱና መለስን ሳይሆን አንድ ወሳኝ አዛዥ ቡድን ሳይሆን በአገራችን ውስብስብ ጉዳዮች ላይ ሁሉም አገር ወዳድ ኃይሎች መክረውና ተነጋግረው መፍትሄ እንዲሹና የሽግግር መንግስት በገቢር እንዲታየም ነው። ያፓ ለምን ድጋፍ አይሰጥም ይሉናል ብዙዎች። አቋማችንን የመያዝ መብታችንንም ተጋፍተው ሊያወግዙንም ይዳዳቸዋል። አዲሱን ሹም የተቸው ውጉዝ ከመዲያብሎስ ብለው ሊያግዱንም ሲሞክሩ አይተናል። የከረምንበት ሁኔታ በመሆኑ ሊያፍነን አልቻለም። መንግስቱና መለስን በጨፈኑ ደግፈው ሲንጫጩ ጫጫታውን ብንደባለቅ ኖሮ ህዝብና ሀገርን በጎዳን ነበር። ለረሃብና ለሀገር የማይበጅን ሁኔታ ከንጭጩ የማወቅ ችሎታ አለንና አንቀበልም ማለት ሙሉ መብታችን ሆኖም ቆይቷል። ለስልጣን ፍርፋሪም ሰበር ሰካ ከያፓ ጎራ ቦታ ያጣ በመሆኑ በሆዳችን ተገዝተን ያለፈው ያገደመው አፈጮሌ በፉገራ ፖለቲካው የሚጫወትብን አልሆንም አንሆንም። ሐቁ ይነገር ከተባለም እንደ ካህዲዎችና ማፈሪያ አንጃዎች የታሰሩና የተሰቃዩ ጓዶቻችንን ረስተንና ሳናስፈታ እስር ቤቶች ባዶ ሳይቀሩ ወደ ገዢዎች ጫማ ስር ለመውደቅ መቼም አይዳዳንም። ከህሊናችን ከእምነታችን ከቃል ኪዳናችን ለህዝብ ከገባነው ቃል ጋር ተጣልተን ታሪካችንን አናቆሽሽም ውርደትን አናስተናግድም። يخ من نشاتشن من دردرياتشن بمهونو بتجمرو يتيبيا عديس كرسا انقوان لشن فلا لشن تم انستلفم مالتاتشن امناو يشغل قرمانجس يمن لو كلهم هايد كفل بدل يدرسبت هزبولو بقارا لان ديم لهو الليم هاقرادن مفتيهن ليامت عيمي چلو بوييتنا بسمن منت بقارا ترسنا سمن منت بيتشا بمهونو نو بام باغننو چوستاني نافلاغو تما سنگزا زمن اللفة زاري لراساتشن چگر مفتيه اندقل لسبسايهون راساتشن بقارا لموستن تنستنال هيا سمنت آمت ويينو ككرم كمان نمقل لسبتشال دقمو هز لهاقرو لياوك النالي وسنن دمي چل ባለመብትም እንደሆነ ግልጽ ነው የዘንድሮ ለህክበሉን ባዮች ደግሞ ችሎታቸውና የተራቀቁበት መጎንበስና ለነፍስ መስገድን በመሆኑ ያገራችንን እጣፈንታ አምነንና አሳልፈን የምንሰጣቸው ሊሆኑ አይችሉም አይሆኑም መጀመር የሚሉት ፈሪስ መፈገርና መገዛት መሆኑ አከራካሪ አይደለም ከግንጡም ካውሬውም ከገራፊውም ከወያኔውም ከሻቢያውም ከባዕድ ዘራፊውም ጋር መጣመር የሚፈቀድ ሊሆን የሚታሰብ ሊሆን አይገባም ሰው እንዴት ንሳ ካልገባ ይቅርታ እንኳን ካልጠየቀ ጋር ይጋበዛል ባለፈው ሰሞን ከሻቢያው መሪ ጋር የታየው ቀፋፊ ትዕይንት ይታዘባል ስንቱን ሰው የፈጀውና አሁንም ባምባገነነነት ህዝቡን እያስተቃየ ያለው አረ ኢትዮጵያ ግለሰብ የሀገር ወዳጅ ተብሎ በክብር እንግድነት ሲገኝና ሲወደስ ማየቱ ከግፍም ግፍ በላይ ነው በሰማት ደም ላይ የቀለደ የቀድሞ መጋዣ ደግሞ ልኡክ ምራ ተብሎ ተጎንብሶ አስመራ መግባቱንም ታዝበናል የለውጥ ሂደት አባወራዎች በአብዛኛው ያው የውያኔ ቡችሎችና መጋዣዎች ሆነው መገኘታቸው ራሱ ከጥርጣሬም በላይ ኃይለኛ ተቃውሞን እንድንይዝ ባደረገን ነበር ሂደቱ ከሆይ ሆይ ታባሻገር ይህ ነው የሚባል የተደራጀ የህዝብን ድጋፍን ያገኘ ባለመሆኑ ተኖ ለመጥፋትም ጊዜን ወሳጅ አይሆንም ጸረዝብ ወያኔ ቆሰል እንጂ አልሞተምና የረሱ ዜጎች መብዛታቸው ከቶም ጠቃሚ እንዳይደለ ከወዲሁ መናገርም የምንችለው ነው ከወዲሁም አሁንም የዘረኝነት ፖለቲካ አዝማሚያ አለሃለሁ እያለን ነው አሁንም የፈረደበት አማራ የተበደለም ድሃው ህዝባችን ጥቃት እየደረሰባቸው ነው የኑሮው ድነት ያው አለ ገንዘብ በይበልጥ ሊዘርፉን በገንዘብ ቅየራ ሰበብ ተዘጋጅተዋል የሻቢያ ባለሀብቶች ወረራቸውን ጀምረዋል ባዕዳን አሜሪካም አረብም ሊበዘብዙን አቆብቅበዋል ሁሉን አቀፍ የሽግግር መንግስት ያልነውን ለማደናቀፍ ራሳቸው በፈለጉት በሚጠሩት ጉባኤ ሊተኩም ደፋቀና እያሉ ነው የባዕድ ሰላዮችና አፋኞች ገብተዋል በሰፊው የምኒልክ ቤት ለገንጣይ ክፍት በሆነበት ጊዜ ላይ ነን መዘናጋት ሳይሆን መንቃት መደራጀትና ትግልን ማፋፋም ምርጫችን ግዴታችን ሊሆን የሚገባል የአዲሱን ሹም ማንነትና ሚና ለማወቅ ደጋፊዎቹ እነማን እንደሆኑ መረዳት በቂ ነው ጓደኛህን ንገረኝና ማንነትህን እነግራሃለሁ ይባል የለ የአዲሱ ሹም ደጋፊዎች በሁለት መንገድ በመንቀሳቀስ ወያኔ ሊታገዱ የተነሱ የትግራይ ተወላጆችና ወያኔዎች ናቸው በአንድ በኩል በትግራይ ብሔረተኝነት ተሰባስበው አዲሱ ሹም በሚያሳየው ድክመት ተጠቅመው የትግራይን ህዝብ በተለይ ከጎናቸው ለማስተለፍ ሲጥሩ በሌላ በኩል ደግሞ የአዲሱ ሹም ደጋፊ መስለውና ሆነው የወያኔን ፍራት በጥገና ለማስቀጠል የሚጥሩ ናቸው ይሎች ደጋፊዎቹ ደግሞ የደርግ ወንጀለኞችና የአሜሪካ ቀጥረኞች ናቸው ተለጣፊ ሆነው 28 አመታት ያሳለፉ ውዳቂዎች ናቸው ከነዚህ በግርግርና ባሳሳች ቀጥቀሳ ምክንያት የተጎዳኙ ተላላ ዜጎችም አሉ የመስተላቸው ከታሪክ መማር ያቃታቸው በተስፋ መክነፍ የለመደባቸው በጀመርነው ለመቀጠል የፉገራ ፖለቲካ ሰለባ የሆኑና ለሹመትም ራሳቸውን ያዘጋጁ ተርሳደሮች እቅጩ ይህ ነው የኢትዮጵያ ለቀጣይ ጭቆናና ዘረኝነት ደጋፊ አይሆንም ብለን ማመኑን እንመርጣለን።